የዲደብሊው ዜና
እንደምናመሻችሁ። በመጀመሪያ ዋና ዋና ዜናዎቹ፣ በአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይ ተመራ የልዑካን ቡድን ወደ መቀለ መጓዙ ተሰማ። የቡድኑ መሪ የጉዟቸው ዓላማ ሁኔታዎች እንዳይባባሱ አስቀድሞ ለማርገብ ነው ብለዋል። የትግራይ ክልል ባለስልጣናት ለዳግም ጦርነት እየተዘጋጁ ነው መባሉን ውድቅ ማድረጋቸውን አጃንስ ፍራንስ ፕሬስ ዘገበ። ላክራይ ለተሰኘ ጋዜጣ የምትዘግብ ፈረንሳዊት ጋዜጠኛ ከኢትዮጵያ መባረሯን ድርጅቱ አመለከተ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን አሾልካ ወጣች ያሉት ስምምነት በጽሑፍ ያለውን ውል የሚወክል አይደለም አሉ። የኢራን ባለስልጣናት በበኩላቸው ጠላቶቻችን ያሏቸው አሜሪካና እስራኤል ከኃይል በቀር የድርድር ቋንቋ አይገባቸውም ብለዋል። ዜናው በዝርዝር። በአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይ የተመራ የልዑካን ቡድን ወደ መቀለ መጓዙ ተሰማ። በቀድሞ የናይጄሪያ ፕሬዝዳንት ኦሊሴንጎን ኦባሳንጆ የሚመራው የህብረቱ የልዑካን ቡድን በዚህ ጉዞ ከህወሓት ባለስልጣናት ጋር መወያየቱን ትግራይ ቴሌቪዥን ዘግቧል። ኦባሳንጆ የጉዟቸውን ዓላማ ለቴሌቪዥኑ ሲናገሩ ነገሮች አሁን ካሉበት አልፈው እንዳይባባሱ ቀድሞ በመገኘት እንዴት ነው ሁኔታዎችን የማርገብ ሂደትን የምንጀምረው የሚለው በግልጽ ለመረዳት መሆኑን አመልክተዋል። የኢኮኖሚ ድገቱ እንዲቀጥል በዚች ሀገርም ሰላምና ጸጥታ እንዲሁም መረጋጋት እንዲኖር ህብረቱ እንደሚፈልግም ተናግረዋል። የአፍሪካ ህብረት ከፍተኛ ልዑካኑ በመቀለ ቆይታቸው ከህወሓት ሊቀመንበር ከዶክተር ደብረጽዮን ገብረ ሚካኤል እንዲሁም ከአምባሳደር አዲስ አለም ባሌማ ጋር መነጋገራቸው ተገልጿል። አምባሳደር አዲስ አለም ባሌማ በበኩላቸው የልዑካኑ ጉብኝት በሁለቱ ወገኖች መካከል የተቋረጠውን ግንኙነት ለማደስ እንደ አዲስ ያገረሸውን ውጥረትም ለማርገብ ያለመ መሆኑን ተናግረዋል። የአፍሪካ ህብረት ልዑካኑ ከመቀለ መልስ ከፌደራል መንግስት ጋር ይነጋገራሉ ተብሎ ይጠበቃል። ከአራት ዓመታት በፊት በፌደራል መንግስትና በህወሓት መካከል ተቀስቅሶ ለሁለት ዓመት በሰሜን ኢትዮጵያ የዘለቀው ጦርነት በአፍሪካ ህብረት አደራዳሪነት በፕሪቶሪያ ስምምነት መቆሙ ይታወሳል። የትግራይ ባለስልጣናት ለዳግም ጦርነት እየተዘጋጁ ነው መባሉን ውድቅ ማድረጋቸውን አጃንስ ፍራንስ ፕሬስ ዘገበ። የዜና አውታሩ የህወሓት ባለስልጣናት ዛሬ ሰጡኝ ባለው ምላሽ ፌደራል መንግስት በድጋሚ ጦርነት ለመክፈት ያቀረበው ምክንያት ነው ማለታቸውን ገልጿል። የአፍሪካ ጉዳይ ሚኒስትር ጌታቸው ረዳ እንዲሁም የደህንነት ኃላፊ ሬድዋን ሁሴን ላልጃዚራ የህወሓት ጽንፈኛ ቡድኖች በመጪ ቀኖች በፌደራል መንግስት ላይ ጥቃት መሰንዘር ፈልገዋል ማለታቸውን የዜና አውታሩ ጠቅሷል። ስለ ጉዳዩ ያነጋገራቸው የህወሓት ምክትል ሊቀመንበር አማኑኤል አሰፋ በበኩላቸው በትግራይ ላይ ጦርነት መክፈት የፈለጉ ይመስለኛል፣ ይህንንም እንደ ምክንያት ለዓለም አቀፉ ማህበረሰብ ማቅረብ ፈልገዋል ማለታቸውን ገልጿል። አክለውም ፌደራል መንግስት ህወሓት ከኤርትራ ጋር እየተቀራረበ ነው ሲል መክሰሱንም አስታውሰዋል። መንግስት ህወሓትን ከፖለቲካ ፓርቲነት ማገዱን ያስታወሰው ዘገባው በትግራይ ክልል ሰባተኛው ጠቅላላ ምርጫ ለመካሄዱንም ጠቅሷል። ላክራ ለተሰኘ ጋዜጣ የምትዘግብ ፈረንሳዊት ጋዜጠኛ ከኢትዮጵያ መባረሯን ድርጅቱ አመለከተ። የ30 ዓመቷ ጋዜጠኛ አውግስቲን ፓሲሊ ከጎርጎሮሳዊ 2023 ዓ.ም ጀምሮ ኢትዮጵያ ውስጥ ስትሰራ የነበረች ሲሆን የተባረረችበት ምክንያት በባለስልጣናት ግልጽ እንዳልተደረገ አጃንስ ፍራንስ ፕሬስ ዘግቧል። የጋዜጣው የውጭ ጉዳይ ዘርፍ ኃላፊ ቶማስ ሆፍኑንግ ለዜና አውታሩ ዘጋቢዋ ስራዋን ስትሰራ መቆየቷን ገልጸው የጣሰችው ሕግ ባለመኖሩ መባረሯ እንዳስገረማቸው ተናግረዋል። ድርጊቱንም የማይደራደሩበት በፕሬስ ነጻነት ላይ የተፈጸመ ጥቃት ነው ማለታቸውን ዘገባው ጠቅሷል። አጃንስ ፍራንስ ፕሬስ ኢትዮጵያ በገለልተኛ መገናኛ ብዙሃን ላይ የምትወስደውን እርምጃ ማጠናከሯን አመልክቷል። በጎርጎሮሳዊ 2000 18 ዓመተ ምህረት አብይ አህመድ ወደ ስልጣን በመጡ ሰሞን መገናኛ ብዙሃን ላይ የነበረውን ጫና ረገብ ብሎ እንደነበር ያስታወሰው ዘገባው ብዙም ሳይቆይ ወከባው መቀጠሉን ጠቅሷል። 130 ሚሊዮን ገደማ ህዝብ እንዳላት የሚገመተው የአፍሪካ ቀንድ ሀገር ኢትዮጵያ የከፋ የፕረስ ነጻነት ሪከርድ ካላቸው ሀገራት አንዷ መሆኗን አመልክቷል። ድንበር የለሽ የጋዜጠኞች መብት ተሟጋች ባወጣው በፕረስ ነጻነት ይዞታ መዘርዝር ከ180 ሀገራት ኢትዮጵያ 140ኛ ናት። የምታደምጡት የዶች በለ ዲደብሊውን ዜና ነው። በሱዳን ስልታዊት ከተማ ኤል ኦቤይድ ላይ በተፈጸመ የሰው አልባ አውሮፕላን ድብደባ 23 ሰዎች መገደላቸውን አንድ የሰብአዊ መብት ቡድንና የአይን እማኞች ተናገሩ። ፈጥኖ ደራሽ ኃይል ፈጽሞታል በተባለው ጥቃት ሌሎች 19 ሰዎችም ተጎድተዋል። አንድ የከተማዋ ኗሪ የቤቶች ጣሪያ በኗሪዎች ላይ ወድቋል። አንዳንድ ቤቶች ሲታዩም ኗሪዎቹ የተረፉ አይመስልም ማለታቸውን አዣንስ ፍራንስ ፕረስ በዘገባው ጠቅሷል። ጥቃት የተፈጸመባት ከተማ የሰሜን ኮርዶፋን ዋና ከተማ ስትሆን በከፊል በፈጥኖ ደራሹ ኃይሎች ለወራት ተከባ መቆየቷ ተገልጿል። የሱዳን ኃይሎች ጎራ ለይቶ መዋጋት ከጀመሩ ወዲህ የሰው አልባ አውሮፕላን ጥቃት ተባብሶ መቀጠሉ ነው የተዘገበው። ትናንት የወጣው መረጃ እንደሚለው ጥቃቱ ሱዳን ውስጥ ጦርነቱ ከተጀመረ አንስቶ ከተፈጸሙት ከፍተኛ ጉዳት ያደረሰ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን አሾልካ አወጣች ያሉት ስምምነት በጽሑፍ ያለውን ውል የሚወክል አይደለም አሉ። ፕሬዝዳንቱ ትሩዝ በተሰኘው ማህበራዊ ድረገጻቸው ባሰፈሩት መልእክት የተናገሩት ነገር ስለ ስምምነት ያላቸውን ደካማና አሳዛኝ ገለጻን ጨምሮ ከእውነታው ጋር ምንም ግንኙነት የለውም ያሉ ሲሆን አብረዋቸው ሊሰሩ የማይገባ ጨዋነት የጎደላቸው ናቸው ሲሉ ዘልፈዋል። ከነዚህ ጋር በመተማመን መስራት አይቻልም ሲሉም አጣጥለዋል። ትራምፕ ትናንት ኢራን ላይ አዲስ ጥቃት ለመፈጸም የታቀደውን የሰረዙት ስምምነት ላይ በመደረሱ እንደሆነ ተናግረው ነበር። የኢራን ባለስልጣናት በበኩላቸው የተባለው ስምምነት ቴህራን ለጠየቀችው ብዙ ነገር አያመጣም ማለታቸው ተዘግቧል። ይህ በእንዲህ እንዳለም አንድ ከፍተኛ የኢራን ሃይማኖታዊ መሪ ዛሬ ለአርብ ጸሎት ለተሰባሰቡ አማንያን ጠላቶቻችን ከኃይል በቀር የድርድር ቋንቋ አይገባቸውም ብለዋል። ትራምፕና የእስራኤሉን ጠቅላይ ሚኒስትር በስም በመጥራትም ማስጠንቀቂያ አስተላልፈዋል።
ለትራምፕና ኔትንያሁ እንዲህ እንላለን፣ አንዲት አነስተኛ ስህተት ብትሳሳቱ በጣም ጠንካራ ጥፊ ትቀበላላችሁ። ይህ ጠላት የድርድር ቋንቋ አይገባውም፣ የተኩስ ማቆም ቋንቋም አይገባውም። የሚረዳው የኃይል ቋንቋ ነው። ፈጣሪ ይመስገን ታጣቂ ኃይሎቻችንን የጉልበትን ቋንቋ አሳይተዋቸዋል። ይህን ማድረግን ይቀጥላሉ።
ፖርቱጋል በሚካሄደው ዓለም አቀፍ የባለሙያዎች ጉባኤ ለመገኘት የተዘጋጁ የአፍሪቃና የእስያ አዋላጆች ቪዛ መከልከላቸውን አዘጋጆችና ጋባዦቻቸው ተናገሩ። በዓመት አንዴ የሚካሄደው ዓለም አቀፍ የአዋላጆች ኮንፌዴሬሽን የፊታችን እሁድ ፖርቱጋል ላይ ይጀመራል። በዘንድሮ ጉባኤ በዓመት 260 ሺህ የሚደርሰውን የወላጆችና የጨቅላ ሕጻናት ሞት መቀነስ ላይ የሚያተኩር እንደሆነ ነው የተገለጸው። ባለሙያ ወላጆች በዚህ ጉባኤ እንዳይገኙ እንቅፋት መፈጠሩ በዚህ ዘርፍ እየታየ ያለውን ለውጥ አደጋ ላይ እንደሚጥል አዘጋጆቹ ለአጃንስ ፍራንስ ፕረስ ገልጸዋል። የቪዛ ክልከላው ባለቀ ሰዓት መከሰቱ የተገለጸ ሲሆን ችግሩ ከፍተኛ ጫና ካሳደረባቸው ከሁለቱም ክፍለ ዓለማት 20 የሚሆኑ ቁልፍ ተናጋሪዎች በጉባኤው እንዳይገኙ ማድረጉን ዘገባው ጠቅሷል። የቀድሞዋ የረዥም ርቀት ሯጭ አትሌት ጉዳፍ ጸጋዬ ለወራት በሩጫ እንዳትሳተፍ ታገደች። እገዳው ለአራት ወራት እስከ መጪው መስከረም 20 ቀን ድረስ የሚዘልቅ ነው። ምክንያቱ አበረታች እጽ ምርመራው ያስገኘው ውጤት መሆኑን የጀርመን የዜና ወኪል ዲፒኤ ገልጿል። የአትሌቲክ ታማኝነት ክፍል ዛሬ ይፋ እንዳደረገው አትሌቷ ከውድድር ውጪ ባለፈው ታህሳስ ወር በተደረገላት ምርመራ የተከለከለ አበረታች ንጥረ ነገር በምርመራ ተገኝቶባታል። ጉዳፍ የምርመራውን ውጤት ያልተቃወመች ሲሆን የታዘዘላት መድኃኒት መሆኑን የሕክምና ማስረጃዎቿን በማቅረብ አሳይታለች። መረጃዋን በመመልከትም የዓለም አትሌቲክስ ለሕክምናዋ እንድትጠቀምበት ቢፈቅድላትም ጸረ አበረታች እጽ ተቋም ግን እንዳልተቀበለው ነው የተገለጸው። ሆኖም ሁለቱ ተቋማት በመግባባት የገዳውን ጊዜ እንዳሳጠሩት የዜና አውታሩ አመልክቷል። ይህ ዶቼ ቬለ ነው። ከዶቼ ቬለ ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ ላሰማችሁ። በአፍሪቃ ህብረት የአፍሪቃ ቀንድ ከፍተኛ ተወካይ የተመራ የልዑካን ቡድን ወደ መቀለ መጓዙ ተሰማ። የቡድኑ መሪ የጉዟቸው ዓላማ ሁኔታዎች እንዳይባባሱ አስቀድሞ ለማርገብ ነው ብለዋል። የትግራይ ክልል ባለስልጣናት ለዳግም ጦርነት እየተዘጋጁ ነው መባሉን ውድቅ ማድረጋቸውን አጃንስ ፍራንስ ፕሬስ ዘገበ። ላክራ ለተሰኘ ጋዜጣ የምትዘግብ ፈረንሳዊት ጋዜጠኛ ከኢትዮጵያ መባረሯን ድርጅቱ አመለከተ። የአሜሪካው ፕሬዝደንት ዶናልድ ትራምፕ ኢራን አሾልካ ወጣች ያሉት ስምምነት በጽሑፍ ያለውን ውል የሚወክል አይደለም አሉ። የኢራን ባለስልጣናት በበኩላቸው ጠላቶቻችን ያሏቸው የአሜሪካና እስራኤል ከኃይል በቀር የድርድር ቋንቋ አይገባቸውም ብለዋል። ዜናው በዚሁ አበቃ።